ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ከዋሽንግተን ዲሲ በአጭር ሞገድ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ ስርጭት ጀመረ።
የራሴን ስሜት ልናገርን፣ ከአዲስ አበባ ስወጣ ለመጀመሪያ ጊዜ አውሮፕላኑ ስገባ አልቅሼ ነው የወጣሁት። ይችን መሬት አልመለስባትም ብዬ ፈርቼ ነው የመጣሁት። ከሞትኩም በኋላ እዛ እቀበራለሁ የሚል በውስጤ ስሜት አልነበረም። ነገር ግን ነገሮች ሁሉ ተቀያየሩ። ይሄ ሊታመን የሚችል ነገር አይመስለኝም። ኢህአዴግ ፈንድቶ ከውስጡ ኢትዮጵያን ሊያሰባስብ የሚችል ኃይል ይወጣል የሚል ማንም ምልከታ አልነበረውም።
የቀድሞ የአዲስ አበባ የኢትዮጵያ ንግድ ምክር ቤቶች ፕሬዚዳንት አቶ ብርሃነ መዋ ይባላሉ። ለጠቅላይ ሚኒስትር አብይ ድጋፍ የተሰናዳውን የትላንቱን ሰላማዊ ሰልፍ ጨምሮ ኢትዮጵያ ውስጥ በተያዘው የፖለቲካ ተሃድሶ ጅምር በለውጡ ምንነትና ዘለቄታ እንዲሁም በዜጎችን ሚና ለመዳሰስ የታለመ ተከታታይ ውይይት የመጀመሪያው ክፍል ነው። ቆየት ብሎ ይቀርባል። ለተፈናቃዮች በውጭ ካሉ ኢትዮጵያውያን ድጋፍ እየተሰበሰበ ነው።
እኛ ሰዓት ሲደርስ ለመብላት እድሉ ያለን፣ ነገር ግን ተርበው ረዥም ሰዓት የሚቆዩ እራትም ምሳም እንደውም ሁለት ቀንን የማያገኙ ሰዎች አሉ።
አባ ጴጥሮስ ይባላሉ፣ አነጋግረናቸዋል። ለሁሉም እስከ ምሽቱ 4 ሰዓት ከእኛ ጋር ሁኑ። እሁድ ሰኔ 17 2010 ዓመተ ምህረት
ጤና ይስጥልን የተከበራችሁ አድማጮች፣ ከምሽቱ ዝግጅት ጋር አብረናችሁ የምናመሸው ጽዮን ግርማና
ጤና ይስጥልን ክቡራትና ክቡራን፣ እኔም ሶሎሞን አባተ ነን።
አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
ጤና ይስጥልን እንደምናመሻችሁ። ለዜናው አዲሱ አበበ ነኝ። ለጠቅላይ ሚኒስትር አብይ አህመድ አመራር ድጋፍ ለመስጠት ትናንት በአዲስ አበባ በተካሄደው ሰልፍ ላይ በደረሰው ፍንዳታ በሰው ሕይወት ላይ የሞትና የመቁሰል አደጋ ደርሷል። ዛሬ ከጤና ጥበቃ ባገኘነው መረጃ መሠረት ከቆሰሉትና በአስጊ ሁኔታ ላይ ከነበሩት መካከል የአንድ ሰው ሕይወት አልፎ የሟቾች ቁጥር 2 ደርሷል። ባለሥልጣናት እንደሚሉት በፍንዳታው 150 ሰዎች ናቸው የቆሰሉት። በዚህ ታስቦበት የተቀነባበረ በተባለ ጥቃት የአዲስ አበባ ፖሊስ ምክትል አዛዥን ጨምሮ 9 ሰዎች በቁጥጥር ስር ውለዋል። በቢቢሲ ዘገባ መሠረት የፖሊስ ሹሙ ባሳየውን ዝህላልነት ጠበቅ ያለ ምርመራ እየተካሄደበት ነው። መንግሥታዊ ፋና ራዲዮ ደግሞ ተጠርጣሪዎች ቁጥራቸው 30 ደርሷል ይላል። በሌላ በኩል ደግሞ የትናንቱን የአዲስ አበባ ሰልፍ ተከትሎ ዛሬ በድሬዳዋ ከተማ ሰልፍ መካሄዱን ነዋሪዎች ለአሜሪካ ድምፅ ተናግረዋል። እስክንድር ፍሬው ይህንንና ሌሎች መረጃዎችንም አድርሶናል።
የመስቀል አደባባዩ የቦምብ ጥቃት ማነጋገሩን ቀጥሏል። የአንድ ተጨማሪ ሰው ሕይወት ማለፉ ደግሞ ሐዘኑን የበለጠ አድርጎታል። የጤና ጥበቃ ሚኒስቴር እንዳስታወቀው በቦምቡ ጥቃት ተጎድተው በጥቁር አንበሳ ሆስፒታል ሕክምና ሲከታተሉ ከነበሩ ዜጎች መካከል የአንድ ተጨማሪ ሰው ሕይወት አልፏል። ጠቅላይ ሚኒስትር አብይ አህመድ ትናንት በዚሁ በጥቁር አንበሳ ሆስፒታል ተገኝተው ተጎጂዎቹን መጠየቃቸው ይታወሳል። የመስቀል አደባባዩ ጥቃት ማነጋገሩን ቢቀጥልም የጠቅላይ ሚኒስትር አብይ አህመድን አመራር የሚደግፉ ዜጎች አደባባይ መውጣታቸውን አላቆሙም። በዚህም መሰረት ዛሬ በድሬዳዋ ከተማ 200,000 የሚጠጉ ሰዎች ጠቅላይ ሚኒስትር አብይ አህመድን በመደገፍ ሰልፍ መውጣታቸውን አዘጋጆቹ ገልጸዋል። ሰልፉ የተካሄደው እኛ ድሬዎች ጥሪህን ሰምተን ተደምረናል በሚል መሪ መፈክር መሆኑን ከአስተባባሪዎቹ አንዱ ተስፋዬ ሽመልስ በስልክ ነግሮኛል። ደማቅ እንደነበርም አብራርቷል።
እጅግ ፍቅር በሚያሳይ የተለያዩ ብሔር ብሔረሰቦች በአንድ ላይ በመሆን የተለያዩ ዶክተር አብይን የሚያሞግሱ ቃላቶች በመናገር መነሻቸውን ከሳቢያን፣ ከገንደቆሬ፣ ከለገሀሬ፣ ከአፈቴሳ፣ ከመልካ በመሆን በምድር ባቡር አደባባይ በመሰብሰብ ከዛም በኋላ ጉዟቸውን ወደ ስቴዲየም በማድረግ ስቴዲየም ላይ ትልቅ ድባብ በማሳየት ሰልፉን በማድመቅ ከዛ ጥሪ የተደረገላቸው የሀገር ሽማግሌዎች፣ የድሬዳዋ መስተዳደር የክብር እንግዶች፣ ክቡር ከንቲባውን በተገኙበት ቃለ መጠይቅ ተደርጎላቸው ክቡር ከንቲባው ንግግር አድርገው ስለ ዶክተር አብይ ስለ አንድነት ተናግረው የመዝጊያ ፕሮግራም አድርገን ህዝቡም ወደ መጣበት በሰላም እየጨፈረ ዶክተር አብይን የሚያወድስ ቃላትን በመናገር ወደ ቤቱ ገብቷል።
የዛሬው የድሬዳዋ ሰልፍ ትናንት በአዲስ አበባ መስቀል አደባባይ በተወረወረ ቦምብ ለተጎዱ ወገኖች አጋርነት የተገለጸበት መታሰቢያም የተካሄደበት እንደነበር አስተባባሪው ጠቁሟል።
ሰው ለውጡ ያስፈልገናል ዶክተሩንም መደገፍ አለብን ብሎ በቁርጠኝነት የተነሳው ካለምንም መፍራትና ካለምንም ፍራቻ በመነሳት ሰልፉን በደንብ አድምቀውታል። እዛ ንግግሩ ከመደረጉ በፊት ትናንትና በፍቅር ቀን ለተሰዉ ሰዎች የህሊና ጸሎት ተደርጎ ነው መድረኩ የተከፈተው።
ትናንት ከአዲስ አበባ በተጨማሪ ጠቅላይ ሚኒስትር አብይ አህመድን የሚደግፉ ሰልፎች በተለያዩ የአገሪቱ ከተሞች መካሄዳቸው ይታወሳል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድርና መሰግናለሁ። በትናንቱ ለጠቅላይ ሚኒስትር አብይ አመራር ድጋፍ ለመስጠት በተካሄደው ሰልፍ ላይ ጥቃት የፈጸሙ አካላት ምርመራ በአስቸኳይ ተጣርቶ ለህዝብ ይፋ እንዲደረግ የሰልፉ አስተባባሪ ኮሚቴ ጠይቋል። ጉዳቱ ለደረሰባቸው ሰዎች ህክምናም ደም የሚያስፈልግ ስለሆነ ህዝቡ ደም በመለገስ እንዲተባበርም ጥሪ አቅርቧል። መለስካቸው አማ።
አስተባባሪ ኮሚቴው ዛሬ ከቀትር በኋላ በሰጠው ጋዜጣዊ መግለጫ ትናንት ለጠቅላይ ሚኒስትር አብይ አህመድ አመራር ድጋፉን ለማሳየት በወጣው ህዝብ ላይ አሳዛኝ ጥቃት የፈጸሙት አካላት ምርመራ በቶሎ ተጣርቶ ለህዝብ ይፋ እንዲደረግ መንግሥትን ጠይቋል። አክሎም ጉዳቱ ከደረሰ በኋላ ተጎጂዎችን በተኙበት ሆስፒታሎች ተዘዋውሮ መጠየቁን አስተባባሪ ኮሚቴው ገልጿል። ከጉብኝቱ መረዳት እንደተቻለውም የሕክምና ባለሙያዎችም ሆኑ ተጎጂዎች ለሕክምና ከፍተኛ የደም መጠን እንደሚያስፈልጋቸው ታውቋል። ይሁንና በሀገሪቱ የደም ባንክ ያለው የደም ክምችት ካለው ፍላጎት አኳያ በጣም አነስተኛ ስለሆነ የኢትዮጵያ ህዝብ በደም ልገሳው እንዲተባበር ኮሚቴው ጥሪ አቅርቧል። የኮሚቴው አባል አቶ ሰይፈ ሚካኤል ደበበ
ከፍተኛ የደም እጥረት እንደደረሰባቸውና ያንንም አካክስል እንደሚያስፈልጋቸው ለምተኛ ወገኖችና ደራሳቸውን ተመግኝቱን ከሙያተኞች አካባቢ ስለደረሰ እኛም ያቅማችንን ያህል ከወገናቻችን ጎን ለመቆም ደም ለመስጠት እንሄዳለን። በዚህ አጋጣሚ የመላ ኢትዮጵያ ህዝብ አቅሙ የፈቀደ ሁሉ የሄደ ደም ባንክ አገልግሎት ደም በመስጠት ወገኖችን እንዲታበቅ ጥሪያችንን እናቀርባለን።
ኮሚቴው በዚሁ መግለጫው አንዳንድ ተጎጂዎች በዝቅተኛ የኑሮ ደረጃ ላይ የሚገኙና ረዳትም የሌላቸው በመሆናቸው መንግሥትና ሕዝብ ተገቢውን ድጋፍና እንክብካቤ እንዲሰጧቸው ይጠይቃል። በኮሚቴው ግምገማ መሠረት የትናንቱ የድጋፍ ሰልፍ ከደረሰው አሳዛኝ ጉዳት በስተቀር 99% በሚባል ደረጃ የተሳካ ነው ብለዋል። ጠቅላይ ሚኒስትር አብይ አህመድ ትናንት ጥቃቱ በደረሰ በአጭር ጊዜ ውስጥ በሰጡት መግለጫ ጥቃቱን ያደረሱት አካላት ምርመራ በዝርዝር ተጣርቶ ለሕዝብ ይፋ እንደሚደረግ መናገራቸው አይዘነጋም። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
አመሰግናለሁ መለስካቸው። በመጨረሻም በዚምባብዌ የፕሬዝዳንታዊ ምርጫ ዘመቻ የደረሰ ፍንዳታ ለ49 ሰዎች መቁሰል ምክንያት መሆኑ ተገልጧል። ይሁንና ጥቃቱ የምርጫ ጊዜውን አያስተጓጉልም ብለዋል ባለሥልጣናቱ። ለሰዓቱ ያለን ዜና በዚሁ አበቃ።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ የሚተላለፍላችሁ የእሁድ ሰኔ 17 2010 ዓ.ም ምሽት ፕሮግራም ነው።
ለዴርቶጋዳው ደራሲ ይስማከ ወርቁ ሕክምና ወደ 9 ሚሊዮን ብር ያስፈልጋል።
ፕራይቬት ነምበር በሚል በስማከ ስልክ ነው የተደወለው። አጋጣሚ ስማከ ለኔ ስልኩን ሰጠኝ። ተናስተልኝ ተባባለን። የስማከ ስልክ ነው ተብሎ ነው የተሰጠኝ አሉ። አዎ የስማከ ስልክ ነው፣ ግን እሱ መናገር አይችልም። ማለበል ሽመልስ አበራ ነኝ። ሽመልስ አበራ አርቲስቱ? አዎ። እኔ ደግሞ ዶክተር አብይ ነኝ አሉ። ጠቅላይ ሚኒስትሩ ብዬ አዎ ትንሽ ደነገጥኩ መቼም። እና አዎ አሉ። አክብሮት እንዳላቸው ስማከ ጤንነቱ እንዴት እንደሆነ ጠየቁ። አሁን ያው ምንም የተደረገ ሕክምና የለም። አጋጣሚም እየተወያየን ያለ ነው ከሐኪሞች ጋር እንደሆነ ገለጽኩላቸው። ከዛ በቃ እግዚአብሔር ይማረው ከጎናችሁ ነን፣ ይሄ ነው ቃል የሰጡት።
ለይስማከ ሕክምና ድጋፍ ለማፈላለግ የተቋቋመው ኮሚቴ አባል አርቲስት ሽመልስ አበራ ነው የሰማችሁት። ዘገባ ይዘናል፣ አብራችሁን ቆዩ። አሁን ወደ መጀመሪያው ዝግጅታችን እንዝለቅ።
ኢትዮጵያ ውስጥ የተያዘውን የፖለቲካ ተሃድሶ ጅምር የትላንቱን ለጠቅላይ ሚኒስትር አብይ ድጋፍ የተሰናዳ የሰላማዊ ሰልፍ ከዋዜማው አስቀድሞ የተካሄደ ውይይት ነው። የለውጥ እንቅስቃሴዎቹ የቀሰቀሱትን የመነሳሳት ስሜት ተንተርሶ የለውጡን ምንነትና ዘለቄታ እንዲሁም የዜጎችን ሚና ለመዳሰስ የታለመ ተከታታይ ውይይት የመጀመሪያ ክፍል ነው። ያወያያቸው የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። እንግዶቹ ራሳቸውን በሚያስተዋውቁበት ይጀምራል።
ብርሃነ መዋ እባላለሁ። ቀደም ሲል የአዲስ አበባና የኢትዮጵያ ንግድ ምክር ቤቶች ፕሬዝዳንት ነበርኩ መጨረሻ ከመሰደዴ በፊት። አሁን ስደተኛ ሆኜ በአሜሪካን ሀገር እገኛለሁ። አሜሪካ ከመጣሁ በኋላ የክንጅት ዓለም አቀፍ የፖለቲካ አመራር አባል ሆኜ እሰርቻለሁ።
መሳይ ከበደ እባላለሁ። ብዙ ጊዜ አዲስ አበባ ዩኒቨርሲቲ መምህር ነበርኩ በፍልስፍና ትምህርት ክፍል። መምህራን ሲባረሩ አንዱን የነበርኩ አሜሪካ ነገር መጥቼ ዩኒቨርሲቲ ኦፍ ዴይተን የሚባል ውስጥ አስተምራለሁ።
እንኳን እንግዲህ አሁን አስቀድሞ ከተናገሩት በጣም ያነስኩ ሰው ነኝ። አበባ እያሌው እባላለሁ። በአዲስ አበባ ዩኒቨርሲቲ የታሪክ ትምህርት ክፍል ከ1991 ጀምሮ 2003 አስተምሬያለሁ በረዳት ምሩቅነት። ከ2003 በኋላ ታሪክ ማስተማር አስቸጋሪ ሲሆን ክስ የሚያመጣ ሲሆን ደግሞ አዲስ አበባ ዩኒቨርሲቲ ውስጥ ባለው የአቶ አለ ስነጥበብና ዲዛይን ትምህርት ቤት እዛ ኢትዮጵያ ስነጥበብ ታሪክና የዓለም ስነጥበብ ታሪክ አስተምራለሁ።
አመሰግናለሁ እንግዶቼ። በየፊናችሁ በምታበረክቱት አስተዋጽኦም ሆነ በመገናኛ ብዙሃን በሚሰሙ ድምጾቻችሁ፣ በጽሁፎቻችሁ ትታወቃላችሁ። በቀጥታ በድምጻችሁ ማስተዋወቁን የመረጥኩት ከጊዜው ጋር የተያያዙ ጉዳዮችንም ቀረብ ለማድረግ ነው። ውይይት አሁን በምናደርግበት ሰዓት የሚካሄድ ሰላማዊ ሰልፍ የተቃውሞ ሳይሆን የድጋፍ የተሰበሰቡት ሰዎች ራሳቸው የጠሩት ሰላማዊ ሰልፍ ነው። እስኪ ከአዲስ አበባ ትኩሳቱን ለመዳሰስ እንሞክር። አቶ አበባ ወርሶን ላስቀድም።
እንግዲህ ይሄ ጠቅላይ ሚኒስትር ዶክተር አብይ አህመድ የድጋፍ ሰልፍ እየቆየም አይደለም ሳምንቱ ነው። አሁን እንግዲህ ምናልባት ስድስተኛው ሰባተኛው ቀን ነው ይሄ ሀሳብ ከመጣ። መጀመሪያ ላይ እንግዲህ የተነሳው ምናልባትም አንደኛ የለውጥ ወገን የለውጥ ንፋስ የሚፈልጉ የለውጥ ብለውም ደግሞ ሲገፉ የነበሩ ለተሻለ ህይወት ብለው በአብዛኛው ሲታሰሩ ሲፈቱ የቆዩ ወገኖች ናቸው። ግን ሪሼት ያደረጉት የቆየም ሳይሆን እንደው ድንገት እንደዚህ በአጭር ጊዜ ውስጥ ሁሉም ኢትዮጵያዊ ዜጋ ውስጥ ገብቶ አንደኛ ማህበራዊ ሚዲያ፣ ሁለተኛ ደግሞ በተለያዩ እንደዚህ በቴክስት ሜሴጅ መሴጆች እንደዚህ ተስፋፋ። አጭር ጊዜ ህዝቡን ቀልብ ሊስብ ቻለ። አሁን ለምሳሌ ከትናንት ወዲያ የነበረውን አዲስ አበባ ውስጥ መውሰድ መግለጫ ተሰጠ። በአዘጋጅ ኮሚቴው ሰልፉን በሚያስተባብረው ኮሚቴ ተብሎ ያ ሲሰጥ ብዙ ምንትን አልነበረም። የህዝቡ ስሜት በተለይ ጠቅላይ ሚኒስትሩ ለተወካዮች ምክር ቤት ካደረጉት ንግግር በኋላ የመጣ ነው። ያ የህዝቡ ስሜት በጣም ቀይሮታል። አሁን አዲስ አበባን ብንወስድ በየአንዳንዱ ቦታ ዛሬ ፒያሳ ነበርኩኝ። በአንድ አጋጣሚ 4 ኪሎ ነበርኩኝ። ወደ 6 ኪሎ መነን አካባቢ አካባቢ ነበርኩኝ እና እዛ ላይ ማየው ምንድን ነው ህብረተሰቡ ጠቅላይ ሚኒስትሩ ያነሳቸው ነገሮች ኮርኩሯቸዋል። በየአንዳንዱ ዜጋ ስሜት ውስጥ ፍላጎት ውስጥ የተገኙ ነገሮች ስለነኩ ይመስለኛል እነዚህ ነገሮች አጭር ጊዜ ውስጥ እንደዚህ አይነት የህዝብ መነሳሳት የህዝብ ድጋፍ የሚታይ አይመስለኝም እና 97ንና አሁን ያለውን ሳስተያየው እንደውም የአሁኑ በጣም ደመቀብኝ። ምክንያቱም 1997 ላይ ያኔ የቅንጅት ሰልፍ ጊዜ ብዙ ነገሮች ነበሩ። የፖለቲካ ኮርኮራዎች ነበሩ። እንደገና ደግሞ የፖለቲካ ፓርቲዎች ህዝቡን በተለያየ መንገድ የማነቃቃት ነበረ። እዚህ ላይ የማየው ምንድን ነው ለስሙ አዘጋጅ ኮሚቴ ይሁን እንጂ ህዝቡን የኮረኮረው ህዝቡን ከማንም በላይ የነካው የጠቅላይ ሚኒስትሩ እርምጃዎች እና ንግግሮች ናቸው። የተለመደውን የፖለቲካ ንግግር ቀየሩ። ህዝቡ ስሜት ውስጥ ያለውን አውጥተው እሳቸው የህዝቡን የልብ ትርታ እስትንፋስ ሆነው ልሳን ሆነው ተናገሩት። በዛ መሰለኝ ለውጡ የመጣ እና አዲስ አበባ ላይ አሁን ዛሬ በጣም በእውነት እንደዚህ አይነት ለአንድ መሪ አለሁልህ የሚል ስሜት የአዲስ አበባ ከገባሁ 1987 ተማሪ ሁኜ ነው የገባሁት። እስካሁን ግን እንደዚህ አይነት የፖለቲካ ስሜትና ለአንድ ለውጥ አለን ብሎ የማቀንቀን ስሜት አላየሁም።
መልካም። ቅርብ የሆነውን ትኩሳቱን በአካባቢው የሚታየውን እንቅስቃሴ ጨምሮ የታየሁትን ነው አቶ አበባው አያሌው ያጋሩን። ወዲህ ወደ ዋሽንግተን ዲሲ ልመለስ። አቶ ብርሃነ ከአዲስ አበባ በብዙ ሺህ ኪሎ ሜትሮች ቢርቁም ከኢትዮጵያው ስሜት ከፖለቲካ ሁኔታ ብዙ ሩቅ እንዳልሆኑ በቅርበት እንደሚከታተሉ ገምታለሁ። ይልቁንም ደግሞ በአዲስ አበባው ስነ ስርዓት ማግስት እሁድ ህዝባዊ ስብሰባ ጠርታችኋል። በተመሳሳይ ስሜት ከኢትዮጵያ ጉዳይ ጋር የተያያዘ መሆኑን ተረድቻለሁ። በዛም እንደሚሳተፉ ተረድቻለሁኝ። እርሶስ ይህን እንቅስቃሴ እንዴት ተመለከቱት? አዲስ አበባ ሆነውም ቀደም ብለው በገለጿቸው ኃላፊነቶች የመስራት የፖለቲካውንም ሁኔታ በቅርብ የመከታተል ድል ነበሮትና እንዴት ይህ ሁኔታ ተፈጠረ ይላሉ? ሰዎች መሪዎችን ለድጋፍ ካልተጠሩና ካልተገፋፉ፣ ያስገዳጅ ሁኔታ ካልተፈጠረ የማይታወቅበት ሀገር ውስጥ በገዛ ፈቃዳቸው ለመደገፍ የተነሱበትን ሁኔታ እንዴት ይገመግሙታል?
አመሰግናለሁ። በጣም ከባድ ነው ነገሩን ለማስረዳት መሞከር። በእኔ ግንዛቤ አዲስ አበባ ውስጥ እንግዲህ ኢህአዴግ ከገባ ህወሓት ከገባ ጀምሮ ነበርኩኝ በሁሉም ፕሮሰስ እና የቻልኩትን ያህል ለውጥ ሊያመጡ ይችላሉ በምላቸው መስመሮች ሁሉ ከፖለቲካ ውጭ የሆኑ በተለይ በንግድ ምክር ቤት እና በሌሎች በጣም ተሳተፍ ያለሁኝ እና ሞክሬያለሁ አስተዋጽኦ ለማድረግ ፖዚቲቭሊ። ግን የሀሳብ ልዩነት ካለህ እንደ ጠላት ነው የምትፈረጀው። እንደ ጠላት መፈረጅ ብቻ ሳይሆን እንድትጠፋ ነው የምትደረገው። እና አሁን ከእስር ቤት የወጡት ሰዎች ሲናገሩ እንደሰማችሁት ሞስት ፕሮባብሊ እንዴት ማነጣጠር ይቻላል ይባል እንደሆነ ነው እንጂ የናዚ ጀርመኒ እስረኞችን የተባበሩት ጦር ሄዶ ሲያስፈታ እስረኞቹ ላይ የነበረው ስሜት ነው አሁንም የተፈቱት ሰዎች ላይ የነበረው ስሜት ብዬ እገምታለሁ። እና እጅግ በጣም ጉድጓድ ውስጥ ጨለማ ውስጥ ነበር የኖር ነው ብዬ አስባለሁ። ኢንፋክት የራሴን ስሜት ልናገርና ከአዲስ አበባ ስወጣ ለመጀመሪያ ጊዜ አውሮፕላን ስገባ አልቅሼ ነው የወጣሁት። እቺን መሬት አልመለስባትም ብዬ ፈርቼ ነው የወጣሁት። ከሞትኩም በኋላ እዛ እቀበራለሁ የሚል በውስጤ ስሜት አልነበረም። ነገር ግን ነገሮች ሁሉ ተቀያየሩ። ይሄ ሊታመን የሚችል ነገር አይመስለኝም። ምክንያቱም ማንኛውም የፖለቲካ ምሁር በጥቆማ መልክ እንኳን አላቀረበውም እንደዚህ ኢህአዴግ ፈንድቶ ከውስጡ ኢትዮጵያን ሊያሰባስብ የሚችል ኃይል ይወጣል የሚል ማንም ምልከታ አልነበረውም። ኢንፋክት አሁንም ጠቅላይ ሚኒስትሩ ከተመረጡ በኋላ እንኳን ብዙዎች የፖለቲካ ሰዎች እሳቸውን ለመደገፍ ትንሽ ሲያቅማሙ ነበር። የሄዱበት መንገድ በእኔ እምነት ለኢትዮጵያ ብቻ ሳይሆን በአጠቃላይ በዓለም ውስጥ ለተጨቆኑ ዜጎች ወደ ነጻነት መውጫ መንገድ እንዲህም ሊኖር እንደሚችል የሚያሳይና ትምህርት የሚሰጥ ነው ብዬ አስባለሁ። እሱ ብቻ አይደለም፣ አሁን ከህዝብ የመጣው ድጋፍ ነገሩን በጭራሽ ወደ ኋላ እንዳይቀለበስ ያደረገው ይመስለኛል። ኦፍ ኮርስ አንዳንድ ጥቃቅን ችግሮች አሉ መወገድ ያለባቸው፣ ግን አሁን በህዝብ የተደገፈ ስለሆነ የመቀልበስ አደጋው እጅግ በጣም የቀነሰ ነው የሚመስለኝ። ከዚህ በተጨማሪ ጠቅላይ ሚኒስትሩ የወሰዷቸው እርምጃዎች እንደዚህ ኖርማል ሰው የፖለቲካ ስልጣን ይዞ ሊያደርገው ይችላል ከሚባለው እጅግ በጣም ያለፈ ነው፣ ሩቅ ምልከታ ያሳየ ነው። የኢትዮጵያ ፕሮብሌም ኢትዮጵያ ውስጥ ብቻ ሳይሆን የጂኦፖለቲካል ተጽዕኖም አለበት የሚል እምነት ሁሉ አራምደው ከጎረቤት ሀገሮች ጋር ሁሉ ያልነበረ አይነት ሰላም የፈጠሩ ናቸው። የተባረሩ ተስፋ የቆረጡ አገር የሌላቸው እያለቀሱ ያሉ ዜጎችን አለሁላችሁ የቻሉትን ያህል እጅ ሰንዝረው ከእስር ቤት ቢያወጡም ሌሎቹን አለሁላችሁ የሚልና ተስፋ የሚሰጥ ነው። እዚህ አሜሪካ ውስጥ እንዳየሁት እጅግ በጣም በርካታ ሰው በኢትዮጵያ ላይ የቆረጠውን ተስፋ የሌለውን ተስፋ ያቆጠቆጠበት ይመስለኛል። እና ይሄ ወደ ኋላ እንዳይመለስ ሙሉ ድጋፍ ሰጥቶ መሄድ ያስፈልጋል። በዚህ ምክንያት ነው አላ ቅድም የጠቀስከው አሁን እሁድ ዕለት እዚህ አሜሪካን ውስጥ በዚህ ጉዳይ ዙሪያ ፕሮፌሰር አለማየሁ ገብረ ማርያም ባለበት ስብሰባ እናካሄዳለን። አሁን ማንም መቀመጥ የሀገሪቱን ነጻነት የሀገሩን እድገት የሚፈልግ ሁሉ መቀመጥ ያለበት አይመስለኝም። አንድ ትልቅ ሚስጥር ይሆናል ያልኩት የጠቅላይ ሚኒስትሩ አካሄድ ከሌሎቹ ሊለይ የቻለውና ይህን ለውጥ ሊያመጣ የቻለው በአስተሳሰባቸው ማዕከል ያደረጉት ኢትዮጵያን ነው። ፓርቲያቸውን ኢህአዴግን አይደለም፣ ፓርቲያቸውን ኦፒዲዮን አይደለም፣ ኢትዮጵያን ማዕከል ስላደረጉ ነው እንደዚህ ሀሳባቸው ተበትኖ ሰውን ሁሉ ሊያሰባስብ የቻለው። እና በጣም ለኢትዮጵያ ትልቅ ነገር ነው፣ የማይጠበቅ ነገር ነው። ይሄ የእግዚአብሔር እጅ ውስጥ ያለበት ነው የሚመስለኝ።
አመሰግናለሁ አቶ ብርሃነ መውሃ ቃ የተናነቆት የገለጹት ከመጡበት ከግል ህይወቶ ጋርም ያዛመዱትን አድማጮች የተከታተሉት ይመስለኛል። የደስታ ስሜት የተቀላቀለበት መሆኑን እረዳለሁ። ወደ ዴይተን ኦሃዮ ልሻገርና ፕሮፌሰር መሳይ በወቅታዊ የኢትዮጵያ ጉዳይ ላይ በተደጋጋሚ በሚጽፏቸው በኢትዮጵያ ታሪክና ማህበረሰብ ህይወት ላይ ከጻፏቸው ዳጎስ ያሉ መጽሐፍት ባሻገር ያለማቋረጥ በሚጽፏቸው ጽሁፎች ይታወቃሉ። የቅርብ ጊዜዎቹ ምናልባትም አሁን ወደ ምንነጋገርበት ጉዳይ ያመጡናል። የታድሶ ለውጥ እውንነት ወይም ይኖራል አይኖርም ሳይሆን ጠቅላይ ሚኒስትሩን የማገዝ የመንግስቱን ኃይል የማጠንከር ጉዳይ እንጂ ያሉበትን በአለፈው ሚያዝያ ወር ሲጽፉ ባሳለፍነው ግንቦት ወር የጠቅላይ ሚኒስትሩ ደጋፊና ተቃዋሚዎችን ይልቁንም በመንግስቱ ውስጥ ያሉ ኃይሎችን የተመለከተ ጽሁፍ ባለፈው የግንቦት ወር ጽፈዋል። በግርድፍ ነው ወደ አማርኛ ለመመለስ የሞከርኩት። ፕሮፌሰር መሳይ ይህንን ስሜት በቅርበት እየተከታተለ ለውጡን ለመተንተን እንደሚጥር አንድ የምርምር ሰው ዛሬ ያለንበትን ሁኔታ እንዴት ነው የሚገመግሙት?
እሺ፣ አመሰግናለሁ። መጀመሪያ በተለየ ሰልኩን አስመልክቶ ከሁሉ የተለየ የሚያደርገው ለመጀመሪያ ጊዜ ይመስላል በኢትዮጵያ ውስጥ መንግስትን ለመደገፍ ያለውን ጠቅላይ ሚኒስትር ለመደገፍ ህዝቡ ሲወጣ እስካሁን ድረስ ያየ ነው። ሰልፍ ሲደረግ ያው መንግስትን ለመቃወም ነው። አሁን ግን ነገሮች ለወጥ ብለው ያለውን መንግስት ለመደገፍ በግብታዊነትም ህዝቡ ተነስቶ በሰላማዊ ሰልፍ እንደግፍ ማለቱ በእውነቱ ኢትዮጵያ ውስጥ አዲስ ነገር ነው። ይህንን መጀመሪያ ነገር እፈልጋለሁ። ሁለተኛ የጠቅላይ ሚኒስትር አብይ አመጣጥና አነሳስ እንዴት ይታያል የሚለው ሁሌ እንዲህ አይነት ነገር ሲፈጠር ምንም ጊዜ ቢሆን እውነትም ነገሮች ወደዚህ የማዘንበል አዝማሚያ ኖሯቸውም ቢሆን ክስተቱ ሲሆን የተለየ ነገር ነው። ማንም ይሄንን በቅድሚያ መናገር አይቻልም ነው። ግን ሲሆን መለስ ብለን አሁን ደግሞ ስናየው አንዳንድ በሌሎች ሀገር የተፈጠሩት የታሪክ ሂደቶች ይህንን ክስተት ያለፉበትና ሌሎች ሀገሮች እንዲህ አይነት ነገር እንደተፈጠረ ማየት እንችላለን። ለምሳሌ በራሽያ ውስጥ ያው በሶቪየት ዩኒየን ጎርባቾቭ የተጫወተው ሚና በብዛት ያው ሶቪየት ዩኒየን ራሱ በነበረው ቅራኔ ውስጥ መውጣት ሲያቅተው ከውስጥ ከራሱ ከፓርቲው ከገዢው ፓርቲ አንድ ሰው ወጥቶ ያው የመጣውን ለውጥ እናውቀዋለን። እና እንዲህ አይነት ሁኔታ አይተናል። በቻይናም ለምሳሌ አሁን እንደ ዴንግ ሻኦፒንግ ለምሳሌ ትዝ ይለኛል። እሱም እንደዛ ቻይና ሜጃ መውጫ ያባጣበት ጊዜ ከውስጥ ነው የለውጥ ኃይል የተነሳው እና አሁን ቻይናን ያለችበትን ደረጃ ያደረሷት እና አይደንቅም። እንግዲህ ምንድን ነው እዚህ ላይ ማየት ያለብን? አንድ ያለ መንግስት ሲንዛዛ ማለት ወይ ቀየር ወይ ያለውን ነገር አያሻሽል ዝም ብሎ በራሱ መቀጠል ሲፎክር በተወሰነ ደረጃ ወይም ከውጭ ኃይሎች ይገለብቷት አለዛ ደግሞ ከውስጥ ያሉ ኃይሎች ይነሳሉ። ይሄ ተደጋግሞ የታየ ነገር ነው። ብዙውን ጊዜ የውስጥ ኃይሎች ብቅ አይሉም፣ ነገር ግን አልፎ አልፎ ይደረጋል እና የኢትዮጵያ ደግሞ ልዩ ሁኔታ የሚያደርገው ምንድን ነው? እነዚህ የውስጥ ኃይሎች ተደማጭነት አግኝተው ወደ ስልጣን የቀረቡት በመጀመሪያ ደረጃ የህዝቡ ትግል ነው። በተለይ ኦሮሞ በተነሳው ተቃውሞ፣ እንዲሁም በአማራው ሀገር በእውነቱ እንዲህ አይነት ለውጥ እንዲመጣ ከፍተኛ አስተዋጽኦ አድርገዋል። እንግዲህ ድንገት የመጣ አይደለም። ህዝቡ ባይነሳ ኖሮ፣ ሁሉ ችግር ባይመጣ ኖሮ ምንም ነገር አይፈጠርም ነበረ። እንመልከት ኢህአዴግ ራሱን ለመለወጥ ብዙ እድል አጋጥሞት ነበረ። በተለይ ደግሞ ያው በፊቱ ጠቅላይ ሚኒስትር ባረፉ ጊዜ ኃይለማርያም ደሳለኝ ስልጣን ላይ ሲመጡ እሳቸው መጀመሪያ ጊዜ ሞክረዋል ትንሽ ወደ ለየት ያለ ቦታ አገሪቷን ለመውሰድ፣ ግን ወዲያው ተመቱ። ከዛ በኋላ ምንም መንቀሳቀስ አልቻሉም። ያው መጨረሻ ላይም ጨርሶ የቲፒኤልኤፍ መሳሪያ ሆነው አለፉ። የረዳቸውም ሁኔታ የለም ነበረ። እሳቸውም እንግዲህ እንደ ጠቅላይ ሚኒስትር አብይ ያህል ብዙም ነጻነት አልታገሉም፣ ግን እድሉ ተፈጥሮ ነበረ ያለ ለመቀየር። እንግዲህ ደግሞ ሌላው ከህዝብ ትግል ውጪ ሌላው ተጨማሪ የሆነው የኢትዮጵያን ፖለቲካ ሁኔታ ስናይ ጠቅላይ ሚኒስትሩ በጣም ወሳኝ
ባለሙሉ ስልጣን ነው። ህገ መንግስቱን ሲነበብ ስርዓቱ ካለ ጠቅላይ ሙሉ ስልጣን ካልያዘ ስርዓቱ በትክክል ሊሰራ አይችልም። መለስ ይህን ሲቀርጸው ለራሱ ነው የቀረጸው። የጠቅላይ ሚኒስትሩን ሚና ሲቀርጽ ለራሱ አጎ ነው የቀረጸው እና ያንን ጠቅላይ ሚኒስትር እንዳልነበረ ማድረግ ስልጣኑን መገፈፍ እና ማሳነስ ያ የነበረው ስርዓት ራሱን የመከላከልና የማሻሻል ሁኔታዎች በሙሉ እንዳይከሰቱ ያደርጋል። በመሆኑም የማይፈታ ሁኔታ ውስጥ ገቡ በሙሉ ስርዓቱ። ማንም ከዛ ሊያወጣቸው አልቻለም ነው። ምክንያቱም ጠቅላይ ሚኒስትሩ ምንም ስልጣን ስለሌለው እና በተለያዩ በተከፋፈሉ ቡድኖች ሀገሩ ይመራ ስለነበር እንዲህ አይነት ችግር የህዝቡ እምቢታ እና አመፅ እየበዛ ሲሄድ እንኳን የለም አንድ ነገር እናድርግ፣ እውነትም እንደው ይህን ሁኔታ ለማረጋጋት አንድ ነገር እናድርግ እና ትንሽ እንደው መስመር እንቀይር እንኳን ሊሉ አልቻሉም። ይላሉ ባፋቸው፣ ግን በተግባር ሊውልም አልቻለም እና ይሄ ውስብስብ ያለ እና ምንም መውጫ የሌለው ስርዓት ውስጥ ሁኔታ ውስጥ ስለገባል ነው እንግዲህ ከስር ከውስጥ እንግዲህ አንዳንድ መለወጥ አለበት እና ወደ ሌላ አቅጣጫ ማምራት አለብን የሚሉ ሰዎች ሊፈጠሩ ይቻላል እና ዝም ብሎም አይደለም የመጣው ማለት ራሱ ነባራዊ ሁኔታ ያመቻቸውም ነገር ነው። እንግዲህ እዚህ ላይ የለውጥ ኃይሎቹ ከውስጥ የመጡት የለውጥ ኃይሎች የራሳቸው አስተዋጽኦ አለ። ነገር ግን ሁሌ ማየት ያለብን እንግዲህ ታሪክ ለምንም ጊዜ እድል ይሰጣል፣ በተደጋጋሚ ጊዜ ለመለወጥ እድል ይሰጣል። ግን ያንን እድል ሰዎች ካልተቀበሉ ያው የመጨረሻው ነገር ይመጣል። ወይም ይሄ ነገር ወደ አብዮትና ወደ ምስቅልቅል ነበር የሚሄደው፣ አለዛም ደግሞ ከውስጥ የተነሳ ሁኔታ እንትን መሻሻል ነበረበት። በኃይለ ሥላሴም ጊዜ ተደጋግሞ እንዲህ አይነት ሁኔታ ቀርበዋል። ግን ያው መጨረሻ ላይ ደርግ መጣ፣ ስልጣኑ ስለወሰደ ከውስጥ የሚመጣው ለውጥ አልተቻለም። ምሳሌ አሁን ብዙዎቹ ምን እንደጻፉ ምን እንደሚያስቡ በኃይለ ሥላሴ ጊዜ እናውቃለን እና ሞክረዋል፣ አንዳንድ ነገሮችን ሞክረዋል። ግን ሶሻሊዝም ተባለ እና ምንም ከውስጥ የሚመጣ ለውጥ አያስፈልግም፣ ስር ነቀል ለውጥ ነው የምንፈልገው ብለው ያው በእሱ ተነስቶ እንግዲህ አቤት ውስጥ ገባል እና እንዲህ አይነቶች ሁኔታ ለማሳጠር ያህል እንግዲህ አሁን መጠንቀቅ ያለብን ጎርባቾቭ ላይ የደረሰው ነገር እንዳይደርስብን ነው። ማለት ጎርባቾቭ ያው መጨረሻ ላይ ወደ ፑቲን ነው ሄደው ተመልሶ ሊመጣ ይችላል እና ተስፋ ማድረግ ጥሩ ነው። ነገር ግን ከችግሩ ወጥተናል ጨርሶ አይደለም።
መልካም፣ ከዚህ ነጥብ የሚለጥቅ ሀሳብ ጋር ወስዳችኋለሁ። ፕሮፌሰር መሳይ አንኳር ነጥቦችን አንስተዋል። በልማድ የቀዝቃዛው ጦርነት የሚባለውን በሩሲያ ውስጥ ብቻ ላለው ሁኔታ ሳይሆን የዓለምን ሁኔታ የቀየረ ክስተት ኋላ የተከተለው ሁኔታ አገሪቱን በመምራት ላይ ያሉትን የሩሲያውን መሪ ቭላድሚር ፑቲንን እና ስርዓታቸውን የጠቀሱበት የመደናቀፍን ሁኔታ ከግምት አስገብተዋልና አቶ አበባ የመደናቀፍ እድል ሊፈጥሩ ይችላሉ የሚባሉ ምናልባትም ስጋት ያደረባቸው ምናልባትም የቀድሞ ሁኔታዎች የተለወጡበትን መንገድ ሙሉ በሙሉ ብዙዎች የተቀበሉት በሚመስለው መንገድ ያልተቀበሉ ክፍሎች እዛው ስርዓት ውስጥም እዚሁ መንግስት ውስጥ አሉና ላለመደናቀፉ ወደሚፈለገው አቅጣጫ ለመሄዱ አደጋዎቹ የትኞቹ ይመስሎታል? ምንስ አይነት ሁኔታዎች በእርግጥ ወደሚፈለግ በዚያች ሀገርም ሆነ ህዝቧ የሚበጅ ሁለንተናዊ የለውጥ አቅጣጫ ወደ ዲሞክራሲ ይወስዳል ይላሉ?
አድማጮች፣ ውይይቱ አላበቃም። ተከታዩን በሰሞኑ ፕሮግራማችን እናቀርባለን።
ዝግጅቶቻችንን በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ ማግኘት ይቻላል።
በትዊተርም እንዲሁ ሃሽታግ ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። እያስተናገድናችሁ ያለነው ደግሞ ጽዮን ግርማና
እኔም ሰሎሞን አባተንን። ወደ ተከታዩ ዝግጅታችን እንሸጋገር። ለሀገር ውስጥ ተፈናቃዮች ድጋፍ እየተሰበሰበ ነው።
ኢትዮጵያ ውስጥ በግጭቶችና በሌሎችም ችግሮች ከየመኖሪያ ቤትና መንደሩ እየተፈናቀለ ያለው ሰው ቁጥር እያሻቀበ መጥቶ ወደ 2 ሚሊዮን መጠጋቱን የዓለም የስደተኞች ቀን ታስቦ የዋለ ዕለት ባለፈው ረቡዕ ተገልጿል። በተለይ በቅርብ ወራትና ሳምንታት ከኦሮሚያ የተለያዩ አካባቢዎች ከቤንሻንጉል ጉምዝና ደቡብ ውስጥም ሐዋሳ ከተማ ላይ የደረሰው መፈናቀል አፋጣኝ ምላሽ ያስፈልገዋል ያሉ አንድ አባትና ተባባሪዎቻቸው በውጭ ከሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያ የእርዳታ ማሰባሰቢያ ዘመቻ ጀምረዋል። ሰለሞን አነጋግሯቸዋል።
እኔ አባ ጴጥሮስ ይባላለሁ። በህጋዊ ቅዱስ ሲኖዶስ የአውስትራሊያ ጳጳስ ነኝ እና እዚህ አሜሪካም አልፎ አልፎ አትላንታ ቅዱስ ገብርኤል ቤተክርስቲያን አገለግላለሁ እና በየቦታውም እየዞርኩ የወንጌል አገልግሎትና የቤተክርስቲያን አገልግሎትን እሰጣለሁ።
እስቲ ሰሞኑን ስለጀመራችሁት እንቅስቃሴ ትንሽ አጫውቱኝ።
ሰሞኑን ብቻ ሳይሆን ባለፈው ይሄ በተለይ በኢትዮጵያ መፈናቀል የሚለውን ነገር አጠቃላይ በተከሰተበት በተለይ በሞያሌ በሶማሌ በጣም ብዛት ያለው ህዝብ መፈናቀል ትንሽ አሳስቦ ስለነበረ ከዚያ ጋር ደግሞ ትብብር ለኢትዮጵያ የሚረዳ በእናቱ ታማኝ የሚመራ ድርጅት ያንን ነገር ይሰራል ሲባል ስለሰማን እኔ እዚህም ባለፈው በነነው የጾም ምክንያት አድርገን እንደገና ደግሞ አውስትራሊያም በማገለግልበት ቦታ ህማማትን ጾም ምክንያት አድርገን ሰው አንድ ነገር ማድረግ እንዳለበት ተሰማን እና በዚያ ዙሪያ ላይ ትንሽ ያለ በጣም ብዙ አለን በጣም ትንሽ ገንዘብ መሰብሰብ ጀመርን እና አሁን ስናየው
ምን አድርጋችሁ ነው
ምንድን ነው ያደረግነው? በቃ ቀላል የሆነ ሰው ለእግዚአብሔር ብሎ የተወውን ነገር ቀላል የሆነ ነገር ሰው ትንሽ ነገር ማድረግ ቢችል ያደረግነው ምንድን ነው? ያው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሁላችንም እንደምናውቀው 7 የጾም አይነቶች አሉ፣ አጽዋማት የምንላቸው። እኛ የጾም ጊዜያት በቀን ሲቆጠሩ 190 እስከ 225 ቀኖች ይሆናሉ በአመት የምንጾማቸው ማለት ነው። እና በእነዚህ ጾሞች ውስጥ የምንተወው ያው ብዙ ጊዜ ቁርሳችን ነው። አንዳንድ ጊዜ ምሳቸውን የማይበሉ አባቶች አሉ፣ ትንሽ በገድሉ ጻና ያሉ ሰዎች። ግን ሌላው ተራው መመን ቁርሱን ነው የሚተወው። ስለዚህ የአንድ ሳምንት ቁርስ አንድ ሰው ቢሰጥ በዚህ በምዕራቡ ዓለም ምናልባት አንዳንድ ቦታ ላይ $5 ሊያወጡ ይችላሉ። አንዳንድ ቦታ ላይ ደግሞ 2-3 ሊያወጡ ይችላሉ። ግን በአቨሬጅ ማውጣት የምትችሉት ስንት ነው ብለን ጠይቀናቸው $5 እናወጣለን አሉ። ስለዚህ እዚህ የአትላንታ አካባቢ የ3 ቀን $5 3×5=$15 አንድ ሰው በ3 ቀን ቢያወጣ የመቶ ሰዎች ቢሰበሰብ ወደ 1000 ምናምን ይሆናል ማለት ነው። እና እሱ ቀላሉ ነገር ነው። ምክንያቱም አንደኛ ትተነዋል፣ አልበላነውም። ያልበላነውን ነገር ለእግዚአብሔር ክብር ማውጣት ነው አንደኛው እሱ ነው። ሁለተኛው ስንተው እራብ ይሰማናል። እራብ ከተሰማን እኛ ሰዓት ሲደርስ ለመብላት እድሉ ያለን ነገር ግን ተርበው ረዥም ሰዓት የሚቆዩ እራትም ምሳም እንደውም 2 ቀንም የማያገኙ ሰዎች አሉ።
ስለሌላቸው ማለት ነው። እየጾሙ ሳይሆን ኑሯቸው ሳይሆን ቢፈልጉም የሚቀምሱት ነገር ስለሌለ ማለት ነው።
አተው ነው። እኛ ለእግዚአብሔር ብለን ለሃይማኖት ብለን ሃይማኖቱ አስገድዶን የተው ነው። እነሱ ግን የሚበሉት አተው ነው። ስለዚህ የተራብነው እራብ የነሱ ራብ ይሁንና ይስማንና ያን የተውነውን ነገር ለነሱ እናርገው ነው። ያ ነው ዋና መተን። እና እኔ ሳስብ በአጠቃላይ በኢትዮጵያ ውስጥ እንዳልኩት 195 እስከ 225 ቀኖች አሉ። ያንን ሁሉ ትተን የ5 ቀን እንኳን 10000 ሰዎች በ5 ቀን 10000 ሰዎች $5 ቢያወጡ $25 ይሆናል ማለት ነው። 5×25 እኔ የሂሳብ ሰው አይደለሁም የመጽሐፍ ቅዱስ አጥኚታ ነኝ እንጂ ያንን ብናባዛው ምናልባት ወደ 100 ምናምን ሺህ ይሆናል። እሱን እኛም የተውነው ነገር ነው ለእግዚአብሔር ክብር ብለን የተውነው ነገር ነው። እንደገና ይሄ ለሌሎቹ ግን በጣም በጣም አስፈላጊ ነገር ነው። $25 አንድ ሰው ማውጣት ማለት ምንም አይደለም፣ የተውነው ነገር ነው። ግን ደግሞ ያ $25 ወደ ሌላ ሲሄድ ምን ያህል ነፍሳት እንደሚያተርፍ ተገነዘብን ማለት ነው። ስለዚህ እንዲህ ቢያደርግ ሰው በየቤተ ክርስቲያኑ አንደኛ ሰው ስለሆን መርዳት ያስፈልገናል፣ ሰው በመሆናችን ብቻ። ሁለተኛ የሚረዱት የተቸገሩ ሰዎች ናቸው። የተቸገሩ የሚበሉት፣ የሚጠጡት፣ የሚቀመጡበት ያጡ። በቀደም ዕለት አይ ነበር ጠቅላይ ሚኒስትሩ ሄደው እዚህ አዋሳ ላይ ህጻናቱ ሰብሰብ ብሎ ሲያለቅሱ ሽማግሌዎቹ እንዴት ይሰቃዩ እንደነበር በቃ ልብን የሚረብሽ ነገር ነው። ይሄ ያውም እንግዲህ ከሀገራቸው ነው፣ ከሌላ ቦታ አሁን እንደሰማነው ከዚህ ከደቡቡ ተሰደው አማርኛ ተናጋሪዎቹ ሰዎች በአፋርና በአማራ ክልል መካከል ምድረ በዳ በቀልም አለ በረሃ ውስጥ ነው የወደቁት። እነዚህ ሰዎች ውሃ እንኳን የላቸውም፣ ምኝታ ቦታ የላቸውም፣ የሚበሉት የላቸውም። ምን ያህል እንደሚያሳዝኑ እና ይህን የሚሰማ ሰው እንዴት ነው አሁን ይሄ ዘመን እንደውም ይሄ ሳምንት ጾም ነው በእኛ የሐዋርያ ጾም ይባላል። ክርስቲያኖቹ ይጾማሉ። አሁን ከአሁኑ ጀምሮ እንኳን እስከ ሐምሌ 5 ቀን ድረስ 10 ቀኖች ቢኖሩ የ10ን እንኳን ትተን የ5ቱን ቀኖች እንኳን ብንሰጥ ስንት ሰው እንደሚረዳ ሁላችን እናውቃለን። ስለዚህ ዋና መልእክቱ አንድ ወገኖች ናቸው፣ ሁለት የተቸገሩ ናቸው፣ ሶስት የሚረዱት ኢትዮጵያውያን ናቸው። የሚረዱት ኢትዮጵያውያን የእኛ ሰዎች ናቸው። እኛ እዚያ ብንሆንስ? ምናልባትም ግማሾቻችን እኮ ከዚህ አካባቢ የመጣን አሁን ችግሩ ካለበት አካባቢ የመጣን ሰዎች ነን። ባይሆንስ ሰው በመሆናችን ማድረጋችን። ሶስተኛው ደግሞ ወቅቱ ነው በእውነት አሁን በኢትዮጵያ ያለው የለውጥ እንቅስቃሴ ጥሩ ነገር ነው። በእውነት ተስፋ ያለው ነገር ነው። እኔ አሁን የመጡ አዲስ የመጡ መሪም በእውነት ከቤተ ክርስቲያንም ከአማኙ ማህበረሰብ ከጸሎት ጋር እርዳታም ይፈልጋሉ። ሰው በየቦታው አንድ ሰው ስንቱን ሊያደርገው ይችላል። እና እነዚህ ነገሮች ተሰባስበው በእውነት አሁን ህዝባችን መርዳት የምንችልበት ወቅት ነው ብዬ አስባለሁ። ለዚህ ነው እንዲሁ ዝም ብዬ ገባሁበት። እና ብዙ አይደለም እውነት እነጋገር ከተባለ እንዲሁ አንድ ቤተ ክርስቲያን 2000 ብር ቢወጣ 3000 1000 እንኳን ቢወጣ በጣም ብዙ ነገር ነው። ብዙ ነገር ነው ለነሱ፣ ለኛ ግን በጣም ጥቂት ነው።
አባታችን፣ መቼም ሰው መስጠት እንኳን ቢፈልግ መስጠት የሚችልበትን መስመር ማወቅ አለበት። እርሶ የሚመሩት አካል አለ? ተደራጅታችሁ ነው የምትንቀሳቀሱት? የት ነው የምትገኙት? እነዚህንስ ደግሞ ለህዝብ አሳውቃችኋል ወይ?
አዎ፣ አሁን እኛ እየሰብስበን እየሰጠን ያለ ነው ለዚህ ግሎባል አሊያንስ ለሚባሉት ሰዎች ነው። እነሱ ሰው አሳይተውናል የሰጡትን ቦታ። ባለፈውም እኔ እንዳልኩ አውስትራሊያ ሁኜ ወደ 5000 የሰበሰብነውን ገንዘብ ወደ 3000 ምናምን የዚህ ሀገር ዶላር ሰጠናቸው። እሱን አድርሰው ደብዳቤ ጻፉልን። አካውንትም አላቸው እነሱ። ምናልባትም ሰዎቹ አሁን እይሰሙናል ብዬ አስባለሁ። አካውንታቸውን በዚህ ሊልኩ ይችላሉ። እና እነሱ ሁለት ነገር አላቸው። እነሱ አንደኛ ኢትዮጵያውያን ናቸው፣ ሁለተኛ ሌላ ለአስተዳደር ለምን ብለው የሚወስዱት ገንዘብ አለ ብዬ አላስብም። እስካሁን ድረስ እዚያ ሄደን ለመርዳት ሰው እንቸገራለን፣ የፖለቲካ ችግር አለ ይባል ነበር። አሁን ግን ያ ሁሉ የለም ብዬ አስባለሁ። አሁን እንኳን ገንዘብ ሰው የሚረዳ ተገንቶ እንደውም ህዝቡም ራሱ ተቃዋሚው ሁሉ ግባ ተብሎ አዋጅ ታውጆለታል። ስለዚህ እነዚህ ሰዎች ያደርሳሉ። እነሱ ግሎባል አሊያንስ የሚባሉት ሰዎች ያደርሳሉ። እኔም እዚያ ውስጥ አባል ነኝ። አባል ስለሆንኩም ጭምር ነው እንደዚህ የምለው።
አዎ፣ እውነቱን ነው። እኔም አይቻለሁኝ። ከዚህ በፊት በተለያዩ ምክንያቶች በውጭ የነበሩ ኢትዮጵያውያን ተሳደው ተባረው ወደ ሀገር ሲመለሱም ድጋፍ ሲሰጡ አውቃለሁኝ። በሌላም በኩል ደግሞ በተለያዩ ሌሎች አጋጣሚዎች እንዲሁ ችግር ላይ ለወደቁ ኢትዮጵያውያን ድጋፍ እንዲደርስ ሲረባረቡ አውቃለሁኝ እኔም። ነገር ግን አሁን ጥያቄ ምንድን ነው፣ ያኛው ወደ ኢትዮጵያ የሚደርስበትን መንገድ ነው አሁን እየገለጹልኝ ያሉት፣ የተሰበሰበው እርዳታ። መጀመሪያውኑ እርዳታው እንዴት እናንተ ጋር ይድረስ? በምን ታውቃችሁ? የት እንዳላችሁ ታውቃችሁ? ሰው እርዳታውን ወደ እናንተ ይላክ?
ይኸው አሁን ለምሳሌ ላከልኝ አንድ ሰው። ስልክ ቁጥሩ 720-862-6833። በዚህ ስልክ ቁጥር ሰዎች ይደውሉ፣ ሊያገኙ ይችላሉ። የዚህ ሀገር ቁጥር ነው እየነገርኩ ያለ።
የአሜሪካው
720-862-6833።
እሺ፣
ስለዚህ እንዴት አድርገው ነው የሚሰጡ ለሚለው ነገር ትንሽ ክሊር ላድርግ። ለምሳሌ እያንዳንዱ ቤተ ክርስቲያን ቢሰበሰብ ለቤተ ክርስቲያኑ ሰበካ ጉባኤ ወይም የቦርድ አባል ይሰጣሉ።
ይህንን ነው ማወቅ የፈለግኩት። ሰው በቅርብ የሚያገኘው ምዕመናን በቅርብ የሚያገኟቸው አካላት የት ይኖራሉ ነው?
አዎ፣ እያንዳንዱ አጥቢያ ቤተ ክርስቲያን ነው። እያንዳንዱ አጥቢያ ቤተ ክርስቲያን ለዚህ ቀን ለምሳሌ አሁን የአሁኑ እሁድ ከጸሎት በኋላ የሙዳየ በረከትም ከተሰጠ በኋላ ኢትዮጵያ ለተቸገሩ ወገኖቻችን መስጠት የምትፈልጉ ብሎ እያንዳንዱ አጥቢያ ቤተ ክርስቲያን ቢጠይቅ የተሰበሰበው ገንዘብ ለሰበካ ጉባኤው ተሰጥቶ በሰበካ ጉባኤ ወይም በቦርዱ በአስተዳደሩ በኩል ወጪ ሆኖ ለእነሱ ይላካል ማለት ነው። እኛ ያደረግነው እንደሱ ነው። እያንዳንዱ አጥቢያ ቤተ ክርስቲያን ራሱ ይሰበስባል። ለዚህ የተዘጋጁ ሰዎች አሉ። እነዚያ ይቀበሉና ወዲያውኑ ባንክ አካውንት ይሰጣቸዋል። በዚያ ባንክ አካውንት ገቢ ያደርጋሉ። እንደዚያ ነው ያደረግነው እኛ ራሳችን ቤተ ክርስቲያኑ ነው ኃላፊነት የሚወስደው ማለት ነው።
ለመሆኑ ከሀገረ ስብከቱ ወይም ከአህጉረ ስብከቱ ጋር ተነጋግራችኋል እናንተ? እንዲህ አይነቱ ስራ እንዲህ አይነቱ መመካከር እስከ አጥቢያ አብያተ ክርስቲያን ድረስ እንዲወርድ
እያንዳንዱ አጥቢያ ቤተክርስቲያን በበጎ ፈቃደኝነት የሚያደርገው ነው። በሲኖዶስ ደረጃ ውይይት አልተወያየንም። እያንዳንዱ አጥቢያ ቤተክርስቲያን እያንዳንዱ ሰው በግል የሚያደርገው ነው። አሁን በሀገር በቅዱስ ሲኖዶስ ደረጃ በስብሰባ በአስቸኳይ ስብሰባ አድርገን አሁን ገና አልተሰበሰብንም እንጂ በአስቸኳይ ስብሰባ አድርጎ ይህን ለየቤተክርስቲያኑ ደብዳቤ መጻፍ ይቻላል ብዬ አስባለሁ። ግን አሁን ለዚህ አስቸኳይ ጊዜ ስለሆነ ለዚህ አስቸኳይ ጊዜ ግን እንደው እያንዳንዱ አጥቢያ ቤተክርስቲያን ባለበት ይህንን ቢሞክር በጣም ጥሩ ነገር ነው። ምክንያቱም በጣም አስቸኳይ ነው ይሄ። አሁን ሰው እየተራበ ነው አይተናል። በጣም አስቸኳይ ነገር ስለሆነ ለዚያ ነው ይህን እንትን ያልኩት።
ተፈናቃይ ሲሉ አባታችን፣ ከየት ከየት ለተፈናቀሉ እንዲደርስ ነው ሀሳባችሁ?
ሶስት አራት ቦታ ላይ ያየነውና በዜናም የሰማነው አለ። አንደኛው ከቤንሻንጉል በደቡብ በኩል በዚህ በከፋ በኩል ባለው በዚያ ተሰደው ወደ አማራ ክልል የሄዱ በአፋርና በአማራ በኩል ሂደው የተሰበሰቡ ወደ 1000 ሰዎች አሉ እዚያ ውስጥ። ሌላ አሁንም ከቤንሻንጉል ተሰደው ባህር ዳር አካባቢ ያሉ ወደ 600 ሰዎች አሉ እዚያ። እንደገና አሁን በዚህ ሰሞን ከአዋሳ አካባቢ ተፈናቅለው አዋሳ ከተማ ያሉ በጣም ብዙ ሰዎች አሉ። ትናንትና ከትናንት ወዲያ ጠቅላይ ሚኒስትሩ ሄደው ሲጎበኟቸው አይተናል። እነዚህ ሁሉ የአገሪቱ መንግስትና የአገሪቱ ህዝብ ይህን የሚችለው አይደለም። ነገር ግን ከዚህ ያለው ህዝብ እንዳልኩት $5 ቢያወጣ እንኳን ብዙ ገንዘብ ስለሆነ ለውጥ ሊያመጣ ይችላል ነው። እና የተፈናቀሉት የተለያየ ቦታ ላይ ነው። አሁን በቃ በየቦታው እኮ መፈናቀል አለ። አሁን ግን ስፔሲፊክ ለበየከ ጥያቄ ከደቡቡ ተሰደው በአፋርና በአማራው ክልል በረሃ ምድረ በዳ ውስጥ ነው ያሉት እንደውም ነው የሚባለው። ሄደው ያያቸው ሰዎች አሉ፣ ፎቶግራፍም የደረሰን ነገር አለ። እሱ በጣም አስቸኳይ ነገር ነው። ውሃ እንኳን የላቸውም ሰዎች። ሌሎቹ ባህር ዳር ያሉት ናቸው። ሌሎቹ አሁን እንዳልኩ እዚህ አዋሳ ከተማ አካባቢ ከቤተክርስቲያኑ ተጠግተው ያሉ ስንት ሰዎች አይታችሁ እንደሆነ በቴሌቪዥንም አይቻቸዋለሁ። እነሱ ናቸው
ለነገሩ ሀገሪቱ ውስጥ መፈናቀል ከዚህ በግጭቱም በምኑም እየበዛ የዓለም የስደተኞች ቀን ታስቦ ሲውል ኢትዮጵያ አንዱ የሚያሰጋት ጉዳይ እንደሆነ መፈናቀል ሲነገር ነበረ። ወደ 2 ሚሊዮን የሚሆን የሀገር ውስጥ ተፈናቃይ በተለያዩ አካባቢዎች እንደሚገኝ ነው የሚታወቀውና እናንተ ይህንን እንቅስቃሴያችሁን ስትጀምሩ ያጠናችሁት ነገር አለ ወይ? በቁጥር ያስቀመጣችሁት፣ በጊዜ ለክታችሁ ያስቀመጣችሁት ሐሳብ አለ? ለምሳሌ በዚህን ያህል ጊዜ ይህንን ያህል ገንዘብ ሰብስበን ለዚህን ያህል ሰው እንዲደርስ እናደርጋለን ወይ ምግብም ይሁን ወይ ልብስም ይሁን መጠለያም ይሁን ብላችሁ ያሰባችሁት አለ?
ይሄ እንኳን ሪሊ የተደራጀ ነገር እኮ አይደለም። ይሄ አስቸኳይ ነው። እንደምታውቁት ድርጅቱ ራሱ የተቋቋመው በአስቸኳይ ዝም ብሎ በአስቸኳይ ጊዜ ነው የተቋቋመው። አሁንም ኤመርጀንሲ ነገር ሲመጣ ለዚያ ኤመርጀንሲ የሚውል ነው እንጂ ስፔሲፊክ የሆነ የተጠና ነገር የለም። ነገር ግን ምክንያቱም
እንደው እሳት ለማጥፋት ለመረባረብ ነው አሁን እናንተ እያሰባችሁ።
እሳት ማጥፋት ምክንያቱም ልጆች እየተራቡ ነው። እርጉዞች መውለድ እያቃታቸው ነው። የወለዱም መጫቶች የሚበሉት እያጡ ነው። ሽማግሌዎች የሚጦራቸው እያጡ ነው። ትንሽ ልብስ እንኳን የለም። ምንም ነገር የለም። ስለዚህ ልክ ሞሰብ እንጀራ ከሌለ ወዲያውኑ ቶሎ ጋግሮ ለልጆች እንደማቅረብ አይነት ነገር ነው እንጂ ይሄ የተጠና እስከዚያ ድረስ መች ወሰደ? እስከዚያ ድረስ እኮ ሊሰድ አልቻለም ነገር ችግሩ ራሱ።
ኢትዮጵያውያን እንግዲህ በየቦታው ነው ያሉት። በአውሮፓም አሉ፣ በመካከለኛው ምስራቅም አሉ፣ አፍሪካ ውስጥም የተለያዩ ሀገሮች አሉ፣ ደቡባዊ አፍሪካን ጨምሮ ያው እርሶም አባት የሆኑበት የአውስትራሊያም አህጉር አለ እና በእነዚህ አካባቢዎች ሁሉ ሰው እንዲንቀሳቀስ የዘረጋችሁት አሰራር ወይም እንደዚሁ አሁን እንደነገሩኝ እንደው የፈጥኖ ደራሽ ነገርም ቢሆን በውክልና ደረጃ እንኳን ያስቀመጣችሁት ያሳሰባችሁት ሰው አለ?
በአውሮፓ ሰዎች እንዳላችሁ አውቃለሁ። አውስትራሊያ እንዳልኩት እኛንን የጀመርነው ሰበካ ጉባኤው፣ እያንዳንዱ ሰበካ ጉባኤ ይህንን ማድረግ ይችላል። አውስትራሊያ አካባቢ ከዚህ አካባቢ በቀደም እንኳን ስብሰባ ተሰብስበን አሁን ዲሲ አካባቢ አስቸኳይ ግብረ ኃይል ተቋቁሟል። በዚህ በየቤተ ክርስቲያኑ የሰበካ ጉባኤ ሊቃነ መናብርት ስብሰባ አድርገው ነበረ። እያንዳንዱ የሰበካ ጉባኤ በያለበት ይህንን ነገር ማድረግ እንዲችል ጥሪ ቀርቦለታል። አውሮፓ ግን እንዳለ አውቃለሁኝ። አቶ አታማኛ እንደዚህ ሄዶ ፈንድሬዚንግ ማርጓል ያ ኮሚቴ እንዳለ ይገባኛል፣ እረዳለሁ።
በእነሱ በኩል ለማስተባበር ማለት ነው?
አዎ፣ በዚህ በኩል ለማስተባበር። ስለዚህ በየአካባቢው ትንሽ ትንሽ ነገር አለ፣ የተደራጀ ሳይሆን ትንሽ ትንሽ ነገር አለ። እንዳልኩት አውስትራሊያ ያው ዋናው ቤተክርስቲያን መድኃኔዓለም ነው ሜልበርን። እሱ ያው ያን ጊዜ ስራ ስለጀመርነ ሰበካ ጉባኤው ይህን ያውቃል። አንድ ቀን ቢጠየቅ ሰው ይህን ያደርጋል። እያንዳንዱ ይህን ያደርጋል። በመድኃኔዓለም አማካኝነት መላክ ይቻላል እና አድራ ቤተክርስቲያኑ ራሱ ገብቶታል አውስትራሊያ አካባቢ። እዚህ አካባቢም አሁን እንዳልኩት ዲሲ አካባቢ ሰዎች ተቋቁመዋል። በቀደም ስብሰባ ተደርጎ በዚያ ውስጥ ኃላፊነት የወሰዱ ሰዎች አሉ። እዚያ ዲሲ አካባቢ ይሄ ግሎባል ኤዳንስም ራሱ ታክስ ፎርስ የሚል ነገር አቋቁሟል ራሱ ለዚህ ስፔሲፊክ ለዚህ ለሆነ ጉዳይ ማለት ነው። ስለዚህ ይህንን ነገር ያደርጋሉ አሉ እና አሁንም ይሰሙኛል ብዬ አስባለሁ። ይህንን ወዲያውኑ ለየሰው ይልካሉ ብዬ አስባለሁ።
የመጀመሪያውን እርዳታችሁን ከአሁን በኋላ የሚሆነውን በዚህ ጊዜ እንልካለን ወይም ለዚህ ጊዜ ስንትም ይሁን ስንት ነው ምለው አነሰ በዛ ሳይባል በዚህ ጊዜ ለመላክ እናስባለን የምትሉበት ጊዜ አለ?
እኔ በቀደም እንደተነጋገርነው በአንድ ሳምንት ውስጥ መላክ አለብን ብለን እናስባለን። ምክንያቱም ከዛ በኋላ ምን እንደሚሆን ማናቀም። በአንድ ሳምንት ውስጥ ከተገኘ 10 የሚገኝ 5 የሚገኝ እስከ ጁላይ 4 ድረስ የተወሰነ ነገር መላክ ያስፈልጋል ብዬ አስባለሁ። ምክንያቱም የአሁኑ እሁድ ትንሽ ነገር ይገኛል ብለን ስለምናስብ የአሁኑ እሁድ ትንሽ ነገር ከተገኘ በሚቀጥለው ይሄዳል ብዬ አስባለሁ።
አባታችን አመሰግናለሁ ለጊዜው። እንግዲህ ጥረታችሁ ሀሳባችሁ የሰመረ የተሳካ እንዲሆን እመኛለሁኝ።
እኔም በጣም አመሰግናለሁ አቶ ሶሎሞን። እንዲህ አይነት እግዚአብሔር ይባርካችሁ በእውነት። መቼም ቪኦኤ ሁልጊዜም የችግር ጊዜ እናንተ ናችሁ ዋናውን ነገር የምትሰሩት። በእውነት ሀሳቡ ቢኖር ለሰው ካልደረሰ ምንም ነገር ሊሆን ስለማይችል እግዚአብሔር ይባርካችሁ፣ ያቆያችሁ። የሀገር መኩሪያ ናችሁ፣ ሁልጊዜ የሀገር መኩሪያ ሆናችሁ ኑሩ። ሀገራችንም እግዚአብሔር አሁን የተጀመረውን ሰላም በእውነት ከፍጻሜ ያድርስልን። በጸሎትም ሁላችንም እንትጋ። እግዚአብሔር ይባርክልን።
አሚን አሚን። አባታችን ደህናም ሹ
አሚን።
ዴርቶጋዳ
እኔ ብዕር እንጂ ሰይፍ የለኝም፣ አልጠብቃችሁም። ለጉስቁልናችሁ ለድውያንነታችሁ ሁሉ ማንም ተጠያቂ አይሆንም። ራሳችሁን አድኑ፣ ሁላችንም የራሳችን በሽተኞችና የራሳችን ዶክተሮች ነን። እኔ ራሴ የራሴ ታማሚ፣ የራሴ አስታማሚ፣ የራሴ ዶክተር የሆንኩ የላይኛው ደራሴ የፈጠረኝ አስተኔ ገጸ ባህሪ ነኝ። ሁላችንም የላይኛው ደራሴ የፈጠረን ገጸ ባህሪያት ነን። አዎ፣ በእርግጥ እኔ ፈጣሪያችሁ ነኝ። ስለ እናንተ ኃጢአት ግን በመስቀል ላይ አልቸነከርም። ስለ እናንተም ከእናንተ በላይ አላውቅም። እኔ ከላይኛው ደራሴ የምለይበት አንድ ሌላ ነገር ብትሞቱብኝ በእኔ ዘንድ የማወርሳችሁ ገሃነምና መንግሥተ ሰማያት አለመኖሩን ነው። ገሃነሙም መንግሥተ ሰማያቱም ያለው ከእናንተ ውስጥ ነው። በምድር ላይ ኀጥእና ጻድቅ፣ እኩይና ሰናይ ገጸ ባሕሪ የለም። ከእናንተ በተቃራኒ የቆመ ኃይል እኩይ ሲላችሁ እናንተ ደግሞ መልሳችሁ እሱን እኩይ ትሉታላችሁ። ሁሉም ለራሱ ሰናይ ገጸ ባሕሪ ነውና ሰናይ እኩይ ስላላዳላ ደረስኳችሁ እንጂ አልደርስባችሁም።
ዴርቶ ጋዳ ተክሌ ደስታና ዓለም ፀሐይ ወዳጆ ከሚተርኩት የመጽሐፉ መነባንብ የተቀነጨበ ነው የሰማችሁት። ድንገተኛ አደጋ ለደረሰበት ለዴርቶ ጋዳው ደራሲ ለይስማከ ወርቁ ሕክምና ወደ 9 ሚሊዮን ብር ያስፈልጋል።
የይስማከ ወርቁን የጤና ሁኔታ ለመጠየቅ ጠቅላይ ሚኒስትር አብይ አህመድ ደውለውለት እንደነበር ሰምተናል። የወጣቱን ደራሲ የይስማከ ወርቁን ጤና ለመመለስ አድናቂዎቹና ሀገር ወዳዶች ሁሉ የበኩላቸውን እንዲያደርጉም ሕክምናውን ለማስተባበር የተቋቋመው ኮሚቴ ጥሪ አቅርቧል። ይስማከን እንዴት ነህ ለማለት ስልክ ከደወሉት ከጠቅላይ ሚኒስትር አብይ አህመድ ጋር ተገናኝቶ ለመወያየትም ጥረት እያደረገ መሆኑን ኮሚቴው አመልክቷል። እስክንድር ፍሬው ከአዲስ አበባ ተከታዩን ዘግቧል።
በድርሰት ዘርፍ የዚህ ክፍለ ዘመን ክስተት ነው። ስራዎቹ ከበርካቶች እጅ ደርሰዋል። የእርሱ የአእምሮ ውጤት ከአገር አልፎ ባህር ውቅያኖስ ተሻግሯል። ሮጦ ያልጠገበ፣ ጽፎ ያልጨረሰ ወጣት ሀብት በዚህ አጭር ጊዜም ነው አንቱ የሚያሰኙ ስራዎችን ያበረከተው። ዴርቶ ጋዳን ማን አላነበበም? ይስማከ ወርቁን ማን አላደነቀም? በዚህ ሰዓት ግን ሩጫውን ያወከ፣ ፈጠራውን የረበሸ እክል አጋጥሞታል። ከጠቅላይ ሚኒስትር አብይ አህመድ እስከ ሌሎች ዜጎች እንዲያስቡለት እንዲጠይቁት ያስገደደ እክል። ከሳምንታት በፊት በአዋሳ ከተማ ያጋጠመው የመኪና አደጋ ያደረሰው ጉዳት አልተወገደም፣ የተወው ጠባሳ አልሻረም። ተጨማሪ ሕክምና እንዲያገኝም ኮሚቴ ተቋቁሞ ጭምር እንቅስቃሴ እየተካሄደ ነው። አደጋው እንደደረሰ በጥቁር አንበሳና በሌሎችም ሆስፒታሎች ሕክምና እንደተደረገለት የኮሚቴው አባላት አብራርተዋል። በጥቁር አንበሳ ሆስፒታል ከተደረገለት ሕክምና በመነሳት የይስማከ ጤንነት የሚገኝበትን ሁኔታ ያብራራው ከኮሚቴው አባላት አንዱ አርቲስት ሽመልስ አበራ ነው።
ሐኪሞቹም እርስ በርስ በመደዋወል 6 ሰዓት ተኩል የሚፈጅ የጭንቅላት ቀዶ ጥገና አድርገውለታል። በእለቱ ብዙ ነገሮች አያውቅም። ትከሻው ላይ፣ ሆዱ ላይ ተጨማሪ ሕክምናዎች ተደርገውለታል፣ ቀዶ ጥገና። ከዛ በተጨማሪ እንግዲህ በቅርቡ አይኑ ላይም ያለ ጉዳት፣ ይሄም ቀዶ ጥገና ይደረጋል። ከዛ በኋላ ግን የተነገረ ምንድን ነው? ላይናገር ይችላል፣ ላይሄድ ይችላል። ጉዳቱ ከባድ ስለሆነ ይሄን አክሴፕት ማድረግ አለባችሁ ነበር ያሉት። ግን የእግዚአብሔር ፈቃድ ሆኖ ይስማከ ከ14 ቀን በኋላ ተነስቶ መሄድ ቻለ። መናገር ግን አልቻለም ነበረ። በጽሁፍ ነበረ ከኛ ጋር ግንኙነት ያደርግ የነበረው። ከዛ በኋላ ግን አንዳንድ ፊደሎች ማውጣት ሲጀምር ወደ የካቲት ቴራፒ እንዲያደርግ የካቲት ተላከ። የካቲት እንዲናገር ቴራፒ ተሰጠው። የተወሰኑ ነገሮች መናገር ጀምሮ ነበር። ይስማከ የሚፈልጋቸውን አንዳንድ ጥያቄዎች ይጠይቃል ወይም ደግሞ ለመናገር ይሞክርና እምቢ ሲለው በወረቀት መግለጽ ጀምሮ ነበር። ከዛ በኋላ መናገሩ ትንሽ እንደቀጠለ የሚጥል በሽታ አብሮ ተከትሎ መጥቷል። ይሄ ያው በዶክተሮቹም የተረጋገጠው ነው። ያ የሚጥል በሽታ በተደጋጋሚ እየጣለው ሲመጣ ይናገር የነበረውን ጭራሽ አንደበቱን ዘጋው ማለት ነው። አሁን ይስማከ ከዛ በኋላ ጥቁር አንበሳ የተመላለሰ በኪኒኑ ላይ የሚወስደውን መድኃኒት ለውጥ ከመስጠት ውጪ አሁን ያለበት ሁኔታ እንዳለ ነው ማለት ነው። እንግዲህ ሆስፒታሉም የቦርዱ የሰጠን ወይንም ደግሞ እኛውም በተገኘንበት እሱም አይናገርም እንጂ ይሰማልና ከባድ ሕክምና እንደሚያስፈልገው ለዚህ ጉዳይ ወደ ውጭ መሄድ እንዳለበት ግን ሕክምናው አሁንም ይስማከን ወደ ተሻለ ቦታ ለማምጣት እንጂ ፈጽሞ ለማዳን አይደለም። ከባድ ነው። ምክንያቱም ያው እሱም ቁጭ ባለበት ነው ቦርዱ የነገረንና ስለዚህ ይህን ልጅ ቢያንስ ነገ ተነጎዳ እግሩ እጁ ከዛ ሌላም ነገሮች ኮንትሮል ማያረጋው ደረጃ ላይ ሳይደርስ እንረባረብ የሚል ነገር ነው ያለው። እንግዲህ አሁን በአሁን ሰዓት እስማከ ያለው የጤና ሁኔታ ይሄንን ይመስላል።
ገና በ31 አመቱ ዴርቶጋዳ የተሰኘውን ጨምሮ 13 መጽሐፍትን ማሳተሙ በመግለጫው ተጠቁሟል። ዴርቶጋዳ ብቻውን እንኳን ከ200,000 ቅጂ በላይ መሸጡ ወደ እንግሊዝኛ ቋንቋ መተርጎሙ ተገልጿል። አደጋው የደረሰው ሊሰራ በሚችልበት ተክቶ በሚሮጥበት እድሜ መሆኑም ነው ይበልጥ አሳዛኝ ያደረገው። የተሰባሰቡትም ይሄንን ወጣት ሀብት ለመጠበቅ ወደ ፈጠራ ስራው እንዲመለስም ለማገዝ መሆኑን ነው የኮሚቴው አባላት ያስረዱት። በውጭ ሀገር የሚያስፈልገውን ህክምናና የገንዘብ መጠን ያብራራው ሌላው የኮሚቴ አባል ጋዜጠኛ መሳይ ወንድሜነህ ነው።
ከጥቁር አንበሳ ሐኪሞች ጋር በነበረን ንግግር እንደነገሩን እስከ 400,000 የአሜሪካን ዶላር ያስፈልጋል የኢስማከን ህክምና ለማካሄድ። ህክምናው የሚካሄደው በሁለት መሰረታዊ ክፍሎች ነው። የመጀመሪያው አስቸኳይ ቀዶ ጥገና ያስፈልጋል። አስቸኳይ ቀዶ ጥገናው ጭንቅላቱ ላይ የሚደረግ ነው። የመጀመሪያው ቀዶ ጥገና በተደረገለት ወቅት ባለሙያዎቹ እንዳሉት የሰውነታችን የራስ ቅል የአንጎላችንን ክፍል የሚከላከለው የራስ ቅላችን አለ። የራስ ቅሉ ክፉኛ ተጎድቷል። ስለዚህ አሁን ከአሁን በኋላ ምንም አይነት ነገር እዛ ጉዳት የደረሰበት የራስ ቅሉ አካባቢ ላይ ቢያርፍ በቀጥታ ሄዶ አንጎሉን ያገኘዋል። ስለዚህ ያን የራስ ቅሉን በተፈጥሮ መንገድ የሚከላከለውን የራስ ቅል በሳይንሳዊ መንገድ በሚገባ አርቲፊሻል መከላከያ ለመግጠም ነው አሁን የሚደረግለት ቀዶ ጥገና። ያ ቀዶ ጥገና ማድረግ ማለት ከህመሙ እንዲያገግም ማድረግ ሳይሆን ሌላ አደጋ እንዳይመጣበት መከላከያ ማለት ነው። ሰው ሲንቀሳቀስ ወይ ማታ ሲተኛ ሲገላበጥ የአልጋ ጠርዝ ቢመጣው ምናምን መከላከል አይችልም አሁን ባለንበት ሁኔታ የራስ ቅሉ እዚህ ቀዶ ጥገና ያለበት አካባቢ። ስለዚህ የመጀመሪያው ቀዶ ጥገና እሱ ነው። ከዛ በኋላ ዋናው ህክምና የሚመጣው ከዛ በኋላ ነው። እሱም ባለሙያዎቹ ያሉት የሪሃብሊቴሽን እና ስፒች ቴራፒ የሚባለው ነው። ይሄ በትንሹ ከአንድ ዓመት እስከ አንድ ዓመት ተኩል የሚፈጅ የህክምና ስራ ነው የሚሆነው። ስለዚህ ይህንን የህክምና ስራ የሚሰጡ ሆስፒታሎች የት ናቸው የሚለውን እያየን ነበረ። ብዙዎቹ ያሉት አሜሪካን ሀገር ነው። የተወሰኑ አውሮፓ ውስጥ አሉ። በተለይ ስፒች ቴራፒ አገልግሎት በብዙ ሀገራት አይሰጥም። በዚህ ምክንያት ካሉት ከባለሙያዎች ጋር ስንመካከር አሁንም እያየን ነው እዛ ሀገር ያለውን የህክምና የስፒች ቴራፒና የሪሃብሊቴሽን የህክምና ዋጋ ከግምት ወስደን የቀዶ ጥገናውን አድርገን ነው ባለሙያዎቹ ወደ 400,000 የአሜሪካን ዶላር በአጠቃላይ ያስፈልጋል ያሉት። ይሄ ማለት እዛ አንድ ዓመት ከምናምን ሲቆይ ኑሮ ነው ማለት ነው። ስለዚህ አሜሪካን ሀገር ይኖራል ማለት ነው ይሄ ልጅ ለአንድ ዓመት እና ከዛ በላይ ለሆነ ጊዜ የዚህን የማገገምና የንግግር ልምምዱን እያደረገ እዛ ይቆያል። ከዛ በኋላ ነው ከአንድ ዓመት በትንሹ በኋላ ነው ከንግግር ጋር በተገናኘ እና ይሄ ከሚጥለው ጉዳይ ጋር በተገናኘ ያሉ ለውጦችን ማየት የሚቻለው። ስለዚህ በጣም አጣዳፊ የሆነው የቀዶ ጥገና በቅርቡ እንዲደረግለት ጥረት እያደረግን ነው። ከዛ በኋላ ደግሞ የዚህ የማገገምና የንግግር ልምምዱ ወይም ሪሃብሊቴሽን እና ስፒች ቴራፒው ጉዳይ እንዲቀጥል ጥረት እናደርጋለን። ይሄ ወደ 400,000 ዶላር ገደማ በአማካይ ስንወስድ በኢትዮጵያ ብር ከ8 ሚሊዮን ብር በላይ ነው።
አድናቂዎቹ በምን መንገድ ድጋፍ ማድረግ እንደሚችሉም መሳይ ጨምሮ አብራርቷል።
እዚህ ሀገር በባንክ ድጋፍ ማድረግ ለሚፈልጉ ሰዎች የኦሮሚያ ህብረት ስራ ባንክ የባንክ አካውንት አለ። በሞባይል ባንኪንግ ደግሞ ድጋፍ ማድረግ ለሚፈልጉ የሄሎ ካሽ አገልግሎት የሚሰጡ ሁሉም የሄሎ ካሽ አገልግሎት የሚሰጡ ባንኮች በሞባይል ባንኪንግ አማካኝነት ወደ ተዘጋጀው አካውንት ገቢ ማድረግ ይችላሉ። በኢንተርኔት ድጋፍ ለሚያደርጉት ደግሞ gofundme.com ላይ ሴቪስ ማዕከ ወርቁ በሚል አርቲስት ታማኝ በየነ አሜሪካን ሀገር የከፈተው አካውንት አለ። በዛ አካውንት አማካኝነት በድጋፍ መልክ አውሮፓም አሜሪካም ሌላም ሀገር ያሉ እና በኦንላይን ወይም በኢንተርኔት ድጋፍ ማድረግ የሚፈልጉ አካላት ድጋፍ እንዲያደርጉ እንጠብቃለን።
በወጣቱ ደራሲ ላይ የደረሰው አደጋ በአገር ውስጥና በውጭ ያሉ አንባቢዎቹን አድናቂዎቹን ያሳሰበበት መጠን የሳበው ትኩረት ተወዳጅነቱን ደረጃውን ጭምር አመላክቷል። የሀገሪቱ ቁንጮ ሰው ጠቅላይ ሚኒስትር ዶክተር አብይ አህመድ ሳይቀሩ ስልክ ደውለው ሁኔታውን መጠየቃቸውን አርቲስት ሽመልስ አበራ አብራርቷል።
ፕራይቬት ነምበር በሚል በስማከ ስልክ ነው የተደወለው። አጋጣሚ ስማከ ለኔ ስልኩን ሰጠኝ። ጠናስተልኝ ተባባለን። የስማከ ስልክ ነው ተብሎ ነው የተሰጠኝ አሉ። አዎ የስማከ ስልክ ነው፣ ግን እሱ መናገር አይችልም። ማለበል ሽመልስ አበራ ነኝ። ሽመልስ አበራ አርቲስቱ፣ አዎ እኔ ደግሞ ዶክተር አብይ ነኝ አሉ። ጠቅላይ ሚኒስትሩ ብዬ ያው ትንሽ ደነገጥኩ መቼም እና አዎ አሉ። አክብሮት እንዳላቸው እስማከ ጤንነቱ እንዴት እንደሆነ ጠየቁ። አሁን ያው ምንም የተደረገ ሕክምና የለም። አጋጣሚም እየተወያየን ያለ ነው ከሐኪሞች ጋር እንደሆነ ገለጽኩላቸው። ከዛ በቃ እግዚአብሔር ይማረው ከጎናችሁ ነን፣ ይሄ ነው ቃል የሰጡት ጠቅላይ ሚኒስትሩ። በዚህ አጋጣሚ በዚህ በተወጠረ ስራ ላይ ሆነው ለአንድ ግለሰብ አሳስቧቸው ስልክ መደወላቸው ለእኔ እንደ ባለሙያ ትልቅ አክብሮት አለኝ እና በዚህ አጋጣሚ አክብሮቴ መግለጽ እፈልጋለሁ።
ይህንን የስልክ ግንኙነት ተከትሎ ጠቅላይ ሚኒስትር ዶክተር አብይ አህመድን ለማግኘትና በጉዳዩ ላይ ለመወያየት ጥረት እያደረጉ መሆኑንም አርቲስት ሽመልስ አበራ ተናግሯል። ጠቅላይ ሚኒስትሩን የማነጋገር ድል ከተገኘ ከኢስማከ ጤንነት በተጨማሪ ሌሎች ጉዳዮችንም እናነሳለን ብሏል ሽመልስ አበራ።
እንግዲህ እሳቸውን አግኝተን ብዙ መቼም ኢስማከና ሳክሙልን ብለን ብቻ አንወጣም። በዚህ አጋጣሚ በነገራችን ላይ መጨረሻ ላይ ልናገኘው እንፈልጋለን ብያቸዋለሁኝ። አገኛቸዋለሁ ብለዋልና ካገኘን ብዙ ልናነሳቸው የሚገባ በሙያ ጉዳይ ዙሪያ አንዱ ይሄ ነው። እንግዲህ ቀላል ነገር አይደለም እኮ ብር ለማሰባሰብ ለባለሙያ ይከብዳል ብዬ አላስብም። ስለዚህ አንዱ እንደ ትልቅ ጥያቄ የምናነሳው ኢስማከ ምክንያት ቢሆንም ይሄንን ይመስለኛል።
እናም የወጣቱን ደራሲ የኢስማከ ወርቁን ጤና ለመመለስ እንዲህ በኮሚቴ የተደራጀ እንቅስቃሴ ጭምር እየተካሄደ ነው። አቅሙ ያላቸው ከተንቀሳቀሱ የቻለ ሁሉ የበኩሉን ካደረገ 50 ሎሚ ለ50 ሰው እንዲሉ 8 ሚሊዮን የሚደረስበት ቁጥር ነው። አንድ አድናቂው እንደተናገረውም ዴርቶጋዳን ያነበቡ በመቶ ሺዎች የሚቆጠሩ ሰዎች ብቻ ቢረባረቡ እንኳን የተጠቀሰው ገንዘብ በአጭር ጊዜ ሊገኝ ይችላል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድርን ለዘገባው እናመሰግናለን። አድማጮች እንግዲህ ዝግጅታችን ወደ መጠናቀቁ ነው። እስከ ማጠቃለያው ከተከታዩ ዜማ ጋር እንተዋችሁ።
አጠር ያለ ማጠቃለያ ዜና። ለጠቅላይ ሚኒስትር አብይ አህመድ አመራር ድጋፍ ለመስጠት ትናንት በአዲስ አበባ በተካሄደ ሰልፍ ላይ የአንድ ሰው ተጨማሪ ህይወት ማለፉን ዛሬ ጤና ጥበቃ ሚኒስቴር አስታውቋል። የተጠርጣሪዎች ቁጥርም 30 ደርሷል። በትናንቱ የጠቅላይ ሚኒስትር አብይ አመራር ድጋፍ ለመስጠት በተካሄደ ሰልፍ ላይ ጥቃት የፈጸሙ አካላት ምርመራ በአስቸኳይ ይካሄድባቸው ተብሏል። እንዲሁም ደም ለሚያስፈልጋቸው ህሙማን ህዝቡ ደም እንዲለግስ አስተባባሪ ኮሚቴው ጥሪ አድርጓል። ዜናው አበቃ።
የተከበራችሁ አድማጮች የምሽቱ ዝግጅታችን ተጠናቀቀ።
ነገ በመደበኛው የሰኞ ምሽት ዝግጅታችን እንገናኛለን።
ለዛሬ በሁሉም ስፍራ ባሉ መላ ባልደረቦቻችንና በቴክኒክ መሐንዲሶቹ ስም እንሰናበታችኋለን።
አብረናችሁ የቆየነው ጽዮን ግርማና
ሰሎሞን አባተንን ከኛ ጋር ስላመሻችሁ እናመሰግናለን። ሰላም በደናደሩ።